የቀኔ ትርጉም ከንቡረድ ኤልያስ አብርሃ። የትንሣኤ ማሳተሚያ ድርጅት ዋና ስራ አስኪያጅ። መጽሐፈ ቅኔ ወይም ዝክረ ሊቃውንት በሚል በታተመ መጽሐፍ ላይ በመግለጫ መልክ የተቀመጠ ቅኔ ማለት በጥሬ ቃሉ እንዳለ ሲተረጎም ግዛት፣ መገዛት፣ ተገዥነትን መግለጽ ማለት ሲሆን በተለይም በህብረ ቃል በምሳሌ በስድ ወይም በግጥም አስውቦ በረቀቀ ምስጢር አስከብቦ የእግዚአብሔርን ስነ አምልኮና አምላካዊ ግብር ለመግለጽ የሚቀርበው የምስጋና ስልትን ያመለክታል። በሌላ በኩል በአጭር አገላለጽ ቅኔ ማለት አንድን ሐሳብ ድብቅ በሆነ ቃል ወይም በምሳሌ ወይም አሻሚና መንታ ትርጉም ባለው ቃል ሐሳብን መግለጽ ነው። ቅኔ ከጥንት ጀምሮ ጥቅም ላይ የዋለና ጥልቅ የሆነ የሐሳብ መግለጫ መሳሪያ ነው። ጥንታውያን ግሪኮችና የእስራኤል ማእምራን የደስታም ሆነ የሐዘን ስሜታቸውን በቅኔ መልክ ይገልጹ እንደነበረ በታሪክም በቅዱስ መጽሐፍም ተጽፎ ይገኛል። ከቅዱስ መጽሐፍ አንጻር ቅኔን የጀመረ ያስተማረና ያለማመደ ራሱ እግዚአብሔር ነው። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አብዛኛው ትምህርት በምሳሌ የታጀበ ከመሆኑ አንጻር የሰምና ወርቅ ቅኔ በሚገባ ተንጸባርቆ ይገኝበታል። ለዚህም ምሳሌ እንዲሆን ዘር ዘስርናይ ወዘክርዳድ ሄሮድስን በቁንጽል ራሱን በእብንና በቤተ መቅደስ መስሎ የተናገረውን እንደ ምሳሌ መውሰድ እንችላለን። ከዚህ አንጻር በተጠቀሱት የሰምና ወርቅ ምሳሌዎች ሐዋርያትም የአይሁድ ሊቃውንትም ግራ ሲጋቡና የተሳሳተ ትርጉም ሲሰጡ እናገኛቸዋለን። ምክንያቱም ቅኔያዊ አገላለጽ በቀላሉ የማይረዱት ከመሆኑ ሌላ አንዳንድ ጊዜ ከባለቤቱ በቀር እስከ መጨረሻው የቅኔው ትክክለኛ ሐሳብ ሊታወቅ የማይችልበት እድል ሰፊ ነውና ነው። ቅኔ የመመራመርና የመራቀቅ ልምድን የሚያዳብር ሐሳብ አእምሮን የሚያሰፋና የሚያበለጽግ በብዙ ጥረት ምስጢሩን ሲያገኙትም የሚያስደስትና መሰረታዊ እውቀትን የሚያስጨብጥ በመሆኑ ከጥንት ጀምሮ ለአምልኮ ምስጋናና ለነገረ መለኮት አስተምህሮ መራቀቅ በጣም ተፈላጊ እውቀት ነው። ዳዊትና እስራኤል በቅኔና በበገና በመሰንቆና በከበሮ በጸናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ያመሰግኑ እንደነበረ ተጽፏል። መጽሐፈ ሳሙኤል ካልዕ ምዕራፍ 6 ቁጥር 5 ለእግዚአብሔር አዲስ ቅኔ ተቀኙለት፣ በእልልታም ዘምሩለት። አቤቱ አዲስ ቅኔ ቀኝልሃለሁ። ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት። በመዝሙርና በዝማሬ በመንፈሳዊም ቅኔ ለእግዚአብሔር ዘምሩ ተብሎ በቅዱስ መጽሐፍ በልዩ ልዩ ስፍራ ታዟል። መዝሙር 33 ቁጥር 3 ኤፌሶን 5 19 ቆላሲስ 3 16 የቅኔ ጥንታዊነትና ሃይማኖታዊ መሰረትነት ከዚህ በላይ ባጭሩ ካየን ዘንድ ቅኔ ወደ ኢትዮጵያ ሀገራችን እንዴት መጣ? መቼስ ተጀመረ? እንዴት ሳደገ? በህብረተሰቡ ያለው ተቀባይነትስ ምን ይመስላል? የሚለውን እንደሚከተለው ባጭሩ እንመለከታለን። የኢትዮጵያ እውነተኛ ታሪክ የሚነሳው ምስራቅ አፍሪካን በርስትነት ተረክቦ ከተማውን አክሱም ላይ ከቆረቆረው ከኩሽ ዘመን ምናልባትም ከ4500 ዓመተ ዓለም ጀምሮ ነው። ይሁን እንጂ የኢትዮጵያ ታሪክና ሃይማኖት ጎልቶ የሚታወቀው ከንግሥተ ሳባ ማክዳና ከልጇ ከቀዳማዊ ምኒልክ ዘመነ መንግስት ማለትም ከዛሬ 3000 ዘመን በፊት ጀምሮ ነው። ይህ ዘመን ሃይማኖተ ኦሪት፣ ስርዓተ ኦሪት፣ መምህራነ ኦሪትና ታቦተ ጽዮን ወደ ኢትዮጵያ የገቡበት ዘመን በመሆኑ የኢትዮጵያ ስርዓተ መንግስትና ነገር አምልኮ የማይነቃነቅ መሰረቱን የጣለበት ወቅት ነው። ቅኔም ከዚህ ዘመን ጀምሮ በኢትዮጵያ ተጀምሯል። ምክንያቱም ታቦተ ጽዮንን አጅበው ወደ ኢትዮጵያ አክሱም የመጡ ካህናተ ደብተራ፣ መዘምራን፣ ሌዋውያንና ልዩ ልዩ ባለወጎች ማለትም መሰንቆ መቺ፣ በገና ደርዳሪ፣ መለከትና ቱልቱላ ነፊ፣ ባለጅራፍ፣ ባለድባብ፣ ባለእደ ጥበብ እንደነበሩ ይታወቃል። እነዚህም ሁሉ እስከ ቅርብ ጊዜ በአክሱም ዙሪያ በየመደባቸው ባለርስትና ባለጉልት እንደነበሩ አይዘነጋም። ዘምራኑ ኢየሩሳሌም በሚገኘው ቤተ መቅደስ በበገና በጸናጽልና በከበሮ ሲዘምሩ በቅኔ እያጀቡ እንደነበረ በንጉሥ ዳዊት ጊዜ የነበረ ባህላቸው ያረጋግጣል። በመሆኑም ካህናተ ደብተራና መዘምራኑ ወደ ኢትዮጵያ በመጡ ጊዜ ይህንን የቅኔ ምስጋና ይተውታል ተብሎ አይታሰብም። አለመቅረቱም የሚታወቀው የታሪኩና የሃይማኖቱ ባለቤት በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪታዊ የካህናተ ደብተራ አለባበስና አጠማጠም፣ የከበሮውና የጸናጽሉ፣ የመለከቱና የድባቡ፣ የቱልቱላውና የጅራፉ፣ የበገናውና የመሰንቆው፣ ቅኔውና የዜማ ስልቱ እስከዛሬ ድረስ በትክክል እየተከወነ መገኘቱ ነው። ቅኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልግሎት የሚሰጠው በዳዊት ዘመን እንደነበረው ስርዓት መሆኑም ሌላው ተጨባጭ ማስረጃ ነው። በዚህ መሰረት ቅኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስፍራ እጅግ በጣም ሰፊ ነው። ቅኔ በዋዜማ አገልግሎት፣ በስርዓተ አርያም አደራረስ፣ በአቢይ ስብሐተ ነግህ፣ በስርዓተ መወድስ፣ በስርዓተ ቅዳሴ የማይቀር ሁሌ አዲስ የሆነ የምስጋና እሸት ነው። ታዲያ በዚህ ሁሉ ነገር እግዚአብሔርን በረቀቀ አገላለጽ ሲነገር ሊቃውንቱ ቅኔውን እየሰሙ በተመስጦ ሕሊናቸው ወደ ፍሬ ነገሩ ይማረክና የሚሰማቸው ውሳጣዊ ደስታ ልዩ ይሆናል። አንዳንዴም ምስጢሩን ቀድመው ይደርሱበትና እንደ ኳስ ይነጣጠቃሉ። ለምሳሌ የቅኔ እውቅ መምህርት የነበሩት እመቴ ገላነሽ ሐዲስ አባታቸው መምህር ሐዲስ በደብረ ታቦር ቀን መወድስ ሲገኙ በታቦርሂ አመቀነጸ መለኮት ከፈረስ እያሉ ለተመሪው ሲነግሩ በሴቶች መቋሚያ ቦታ ሆነው ይክህሉ ስሂቦቶ ሙሴ ወኤልያስ ብለው የአባታቸውን ቅኔ መንጠቃቸው በሊቃውንት ይነገርላቸዋል። በመሰረቱ ቅኔ በባህሪው አዲስ እንጂ የቆየ የከረመ ወይም የበከተ ሆኖ አይቀርብም። ማለትም ቅኔ አንድ ጊዜ ከተሰማ በኋላ በታሪክ ከሚታወስ በቀር እንደገና አይቀርብም። እነ ዳዊት አዲስ ቅኔ ይቀኙ እንደነበረ ሁሉ የኢትዮጵያ ሊቃውንትም ያንኑ ተከትለው በየቀኑ ቢሆን አዲስ ቅኔ ይቀኛሉ እንጂ አንድ ጊዜ የተቀኙትን መልሰው አይደግሙትም። ዳዊት ሳኦል በሞተ ጊዜ የቅኔ ሙሾ እንዳለቀሰለት በሀገራችንም በተመሳሳይ አጼ ቴዎድሮስ ባለቤታቸው እቴጌ ተዋበች በሞቱ ጊዜ እባካችሁ ንገሩኝ ርቃ ሳትሄድ እቴጌ ተዋበች ሚስትናት ገረድ ብለው አስደናቂ የሆነ የሐዘን ቅኔ ሲቀኙ እናያለን። የአንኮበሩ አዝማሪም ስለ ደብተራ አስራት ሊቅነት ሲገልጽ እንደ አስራት ማናለ የሚያውቀው ድጓውን ትግሬ መርቶት መጣ ያን ረጅም አቦን ብሎ በጥሩ ቅኔ ሲያሞካሸው እናያለን። እንግዲህ ቅኔ በግዕዝ ቋንቋ ብቻ ሳይሆን በሌሎች ቋንቋዎችም በሊቃውንት ብቻ ሳይሆን በነገር አዋቂውና በአዝማሪው በሙሾ አውራጁና መሰረተ ሀሳቡ በገባው ሰው ሁሉ ሲነገር መታየቱ ቅኔ በኢትዮጵያ ህብረተሰብ ምን ያህል ተቀባይነት እንዳለው ማየት እንችላለን። ወደ ሊቃውንት ቤተክርስቲያን ስንመጣ ቅኔ ከግዕዝ ቋንቋ ጋር በጥልቀት የሚሰጥ ባለብዙ ጎዳና እና ባለብዙ ስልት እውቀት ነው። በመሆኑም ሊቃውንት ቤተክርስቲያን የፈለጉትን ነገር በቅኔ መናገር ነባር ባህላቸው ነው። በዚህም አለቃ ገብረሐናን የዚህ ተምሳሌት አድርጎ መውሰድ ይቻላል። ይሁንና ሊቃውንት ቤተክርስቲያን ቅኔን በዋናነት የሚጠቀሙት ትምህርት ሃይማኖትንና የእግዚአብሔርን ድንቅ ስራ ለመግለጽ ነው። እንግዲህ ይህን የመሰለ ጥልቅ መሰረትና ሃይማኖታዊ ይዘት ያለው የቅኔ ሀብታችን ትውልዱ እየዘነጋውና ቸል እያለው እንዳይሄድ እንደዚሁም የጥንት ሊቃውንት የቅኔ አቀራረብ ምን እንደሚመስል ለነገረ መለኮት አስተምህሮም እንዴት ይጠቀሙበት እንደነበረ ያዩበትና የመረምሩበት ዘንድ ታላቁ ሊቅ መላከ ብርሃን አድማሱ ጀንበሬ ቀደም ብለው የጥንታውያን ሊቃውንት ቅኔዎችን አሰባስበውት በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት የታተመውና ዝክረ ሊቃውንት ወይም መጽሐፈ ቅኔ ተብሎ የተሰየመው የቅኔ መድበል እንደገና ታትሞ ቢሰራጭ ለቅኔ ወዳጆች በሙሉ የሚሰጠው ጠቀሜታ እጅግ የላቀ እንደሚሆን በማመን እነሆ በትንሣኤ ማሳተሚያ ድርጅት አሳታሚነት ለሁለተኛ ጊዜ ታትሞ እንዲቀርብ ተደርጓል። በዚህም እግዚአብሔር አምላካችንን በእጅጉ እናመሰግናለን። ወደ እግዚአብሔር አኮቴት ንጉረ እድ ኤልያስ አብርሃ የድርጅቱ ዋና ስራ አስኪያጅ።